ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከተመሰረተበት ጊዜ አንስቶ ትግሉን ሰቆቃውንና መጽዋትነቱን የሚገልጹ የተለያዩ መጻሕፍትን ከመጻሕፍት ዓለም ፕሮግራማችን ማቅረባችን ይታወሳል። ቀደም ብለን ያልታደለው ትውልድ፣ የደርግ የስራት ዘመን፣ ምርኮኛ፣ አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ፣ የአባና ስፖርት፣ የሶሻሊስቱ ጠንቋይ ጉዳይ መጻሕፍትን ማቅረባችን ይታወሳል። በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ክፍል 12 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከርሞለ ፋሽስቶ
ያጎየ በስኔ
ዛሬም ለቆጠሮች
እንደረከከ
የነጻነት ዋጋ ድንበር ውስጥ ከዚያ ነው በዘመናት ግንባርክን አሳየው
ግንባርክን አሳየው ሉዓላዊነት በክብር ያስከው ያገር ክብር መላሽ ይሐፋውነት ነው የህዝብ ተስፋ ነው
ግንባርክን አሳየው
ከለነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አስተክር ኢትዮጵያዊነት ነው እናቸንፋለን
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com።
ወህቲ ሲዬ ትራይ ጭንቀቴን ብሶቴን ሂጂ ተናገር ለዓለም ለፍክር እባክሽን ወፌ ክምትሽን ልበደ አልፈለግምና መለስ ብዬ ማደ የሰው ልጅ ነኝና ክንፍ አልባ የሆንኩኝ እማጸንሻለሁ የሞትን ያልኩ ክንፍማ ቢኖረኝ እንዳንቺ የታደልኩ እጣል ነበረ ግፍን ባልተቀበልኩ የሀደግ የሚባል ሕፃን መላውሬ አንድ ትልቅ ጭራቅ እንዳለ ባገሬ በልቶ ሳይጨርሰን ሂጂ ተናገሪ የሰው አለ ብለሽ ጮና ተጣል ወፌ ወፍዬዬ ብላይ እኔን ተኪኝና ጩሂ ተናገር ስቃይን ስነግርሽ ችግሬን ምስጢሬን የፈራሁኝ ነው እንዳይሰማኝ እኔን ለጠንቀቂው ሴ ባክሽ ደራሽ እንዳያጭፈልቃት አንዲቷ ነፍስሽን እንዳያፈነዳ ኮርኒት ማደራሽን እንዳይቆራረጠው ማረፊያ አሳፍሽን በጭራሽ አይመርጥም እንስሳ ሰው ብሎ ጉድጓድ መጣል ነው ያገኘውን ገሎ ስለዚህ ወይፈር ሆይ ባክሽን ብረሪ ይሰዋል ብለሽ ጮይና ትጣል መልክቴን አድርሰሽ በሰላም ተማለሽ አንቺን ጥርስ ለኔ የኔን ጥርስ ለአንቺ ብዬ ልሰጥሽ ዋሴ ይዬ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 12 በመቀጠልም ትንሣኤን እኛ ልጆች በተቃራኒ ጾታ ዙሪያ የነበራቸውን ግንኙነት ጠየቁት። ሴቶቹ ሴትም አይመስሉን እነሱም ወንዳን መስላቸው አንድ ቤት አንድ ክፍል አንድ አልጋ ላይ ወይም አንድ ፍራሽ ላይ መተኛት ብርቅ አይደለም። አንድ ወንድ አንድ ሴት ብቻ ሆነን እንኳን ምንም አይፈጠር የተሳሳቱ ካሉ ሰምቼ ስለማላውቅ እንዲህ ሆኗል ልልህ አልችልም። በዚህ በኩል መሲን እንደ ምሳሌ መጥቀስ ይቻል ይሆናል። መሲ የወታደር ልጅ ናት። አዲስ አበባ የመጣችው አባቷ ከአስመራ ተቀይረው እንደሆነ ስለሷ ያስታወሰችኝ የኛ ልጅ በቅርቡ ነግራኛለች። አባቷ መኮንን ሲሆኑ መከላከያ ሚኒስቴር ውስጥ ነበር የሚሰሩት። አባልነቷ እኛው መዋቅር ውስጥ ነበር። የነመሲ ቤት በጣም ይመቻል። የወታደር ቤት ስለነበር ቀበሌዎች አያተኩሩበትም። በዚህ ላይ መኝታ ቤቷ ከዋናው ቤት ፈንጠር ብሎ የተሰራ የሰርቪስ ቤት ነው። ረጅም ስብሰባ ካለ ወይም የሚበተን ወረቀት ሲኖር ዝግጅት የሚደረገው እነመሲ ቤት ነው። ምድረ ያባ እየተንጠባጠበ አይን ሳይስብ እየሾለከ እየገባ እሷ ቤት ይከተማል። ኮሎኔል አባቷ እንዳይነቁ ኮቴያቸውን ሳያሰሙ ነው የሚገቡት። ጧትም እንዲሁ ወይ በሌሊት ይወጣሉ። መቆየት ያለባቸው ልጆችም ካሉ በሩን ትቆልፍባቸውና ረፈት ሲል መጣ ስትከፍትላቸው ሹልክ ብለው ይወጣሉ። መሲ ጉደኛ ልጅ ነች። እንጀራ ከቤት ሰርቃ እራት ታበላቸዋለች። መስረቅ የሚያስቸግራት ወጥ ስለሆነ ሚጥሚጣ ከውሃ ጋር ታመጣላቸዋለች። አንድ ጊዜ ለልጆች የምትተበለው ተጨማሪ ወጥ ስታጣ እናቷን ራቴ ተደፋብኝ ትላቸዋለች። ላንቺ ወጥ የሚሰራ የለም ከፈለክሽ ሰርተሽ ቢ ይሏታል። ያልጠበቀችው ሲሳይ ስለወረደላት አንድ ጎላ ሙሉ ሽሮ ሰርታ መጣች። ቢሉት ቢሉት አላልቃላቸው። ጧት ሽንት ቤት ደፍተው ሄዱ። ከቤተሰብ መስረቅ ለያባ ልጆች አዲስ አይደለም። አንድ ጊዜ ድርጅቱ በገንዘብ እጥረት ምች መጥቶት ገንዘብ የሚገኝበትን መላ ፈልጉ ሲባል መድረ ያባ የወላጆቻቸውን ወርቅ ሳይቀር እየሰረቁ ሰጥተዋል። ከእነዚህ መሃል መሲ አንዷ እንደነበረች ቆይቶ ሰምቻለሁ። ከመሲ ጋር ሁለት ወይም ሶስት ወንዶች አብረዋት ሊያድሩ ይችላሉ። ወይም ደግሞ ከመሸ እቤት መግባት የማይችል ልጅ ካለ ቀበሌዎችን በመፍራት ወይም በጊዜው ግቢው የሚዘጋበት ቀሪዎቹ ሲሄዱ እሱ ከመሲ ጋር ፍራሽ መሬት አውርደው አብረው ያድራሉ። መኝታዋ ጠበብ ያለ የሽቦ አልጋ ስለነበር ሁለት ሰው ከተኛበት አይመችም። ስለዚህ ነው ፍራሽ የሚያወርዱት። ላይና ታች ሆኖ መተኛት ይችሉ ነበር። የኔም ማጋጣሚ ከዚህ ስለማይለይ ተጨማሪ የምነግር ነገር የለም። እንዲያው ምንም አትሳሳቱ። አይ እንግዲህ ነገርኩህ። በእንደዚህ አይነት ተልእኮ እሱን የምታስብበት አእምሮም ጊዜም የለህም። የምታውቃቸው ያባዎች ካሉ ጠይቃቸው። ተሳስታችኋል ወይ ካልካቸው ይስቁባል። መሲ የት ትሆን? ይሄን እኮ ለባሏ ይሄን ሁሉ ታሪክ ነግራዋለች። መቼም ያንተ አይነት ያባ ያልሆነ ከሆነ ይሄን የልብ ወለድ ድርሰትሽን እዚያው ለራስሽ አርጊው ነው የሚላት። ሲያስቀኝ ቆይቶ ውይይታችንን ጨረስ። በሌላ ርዕስ እንደምንወያይ ተነጋግረን ያን ቀን ተለያየን። በቀጠሯችን መሰረት ስንገናኝ ቀድሞ ከነገረኝ ጋር የሚያያዝ ነገር ካለ በማለት በፈለገው ጉዳይ ላይ ከዚህም ከዚያም እያለ እንዲያወራ ጠየቅኩት። በዚህ መሰረት በሁለት ሰዎች ዙሪያ አስገራሚ ታሪክ አወጋኝ። ሻምበል ባሻ አንድ ቀን ምሽት ወሎ ሰፈር ቀጠሮ ስለነበረኝ የለመድኩትን የውስጥ ለውስጥ መንገድ ይዤ ከቤቴ ወጣሁ። 500 ሜትር ያህል እንደሄድኩ ቀበቶ የስር የወሸኩት በርካታ የዴሞክራሲያ ጋዜጣ ተዛነፈብኝ። አካባቢው ጨለም ያለ የሰፈር መንገድ ስለነበር ቆም ብዬ ማስተካከል ነበረብኝ። ወዲህ ወዲያ ሳልገላመጥ የተወሰነውን ወረቀት ከሆዴ ስር አውጥቼ ሳስተካከል ጥቂት ጋዜጦች ወደቁብኝ። ጎንበስ ብዬ ወረቀቶቹን በማንሳት ላይ እያለሁ ከፊት ለፊቴ ኃይለኛ የፓውዛ ብርሃን በራብኝ። በቅጽበት የተበተነውን ወረቀት አነሳሁና ወደ ጎን ተፈናጥሬ የመብራቱን አቅጣጫ ተመለከትኩ። መብራቱ ከአንድ የቆመ የወታደር ጂፕ መኪና የተለቀቀ ነበር። መኪናው ውስጥ የአንድ ሰው ጥላ ይታያል። በድንጋጤ ልቤ ትርክክ አለ። ወደ ኋላ ተመልሼ ለመሮጥ አልሞከርኩም፣ አላሰብኩምም። እጄ ላይ የነበረውን ወረቀት እንኳ ወደ ውስጥ አልወሸኩም። ሁሉንም ነገር የማደርገው በደመ ነፍስ ነበር። ወረቀቱን እንደያዝኩ ወደ መኪናው አቅጣጫ መንገዴን ቀጠልኩ። መኪናው መሃል መንገድ ላይ ስለነበርና በመሃላችን የነበረው ርቀት ትንሽ በመሆኑ ጠጋ ብዬ ከማለፍ ውጭ ሌላ አማራጭ አልነበረኝም። የመኪናው የበር አቅጣጫ ስደርስ ቀስ ብዬ ዞር አልኩ። ያንተ ያለህ አልኩ ለራሴ። ሰውየው ሻምበል ባሻ ነበር። በዚያ ቀንና ሰዓት መኪናው ውስጥ የተቀመጠው ለስራ ሳይሆን ቤቱ እዛው ስለነበር ምናልባት ከቤተሰቡ አንዱ ዕቃ እንዲያቀብለው እየጠበቀ ሳይሆን አይቀርም። ምን ታውቀዋለህ? በደንብ አድርጌ። ባሻ ደርግ ጽህፈት ቤት ውስጥ ተመድቦ የሚሰራና አዲስ አበባን ከጸረ አብዮተኞች በዋነኝነት ከኢህአፓ ለመጠበቅ ከተመደቡት የፓትሮል ተዘዋዋሪ የጥበቃ ቡድን አባላት አንዱ ነበር። እነዚህ የተበቀ ኃይሎች ግን መጥረየስ ጅብ መኪና ላይ ጭነው በከተማዋ የሚንቀሳቀሱ እጅግ አደገኞችና በጣም የሚፈሩ ነበሩ። ባሻን ያካባቢው ሰው በደንብ የሚያውቀውና የሚፈራው ነው። ባንድ አካባቢ ስለምንኖር ባይን ያውቀኛል። እኔማ ከሚያውቀኝ በላይ ያውቀዋለሁ። ሰላምታ ግን የለንም። ከዚያ ቀደም ብሎ የባሻ ስምና የጂፑ ታርጋ ቁጥር ያደገኛ ሰዎች ስም ዝርዝር ውስጥ ተካቶ ከበላይ አካል ተልኮልናል። በዚያ መሰረት በአካባቢው የሚገኙ አባላት ይህንኑ እንዲያውቁና በሱ እይታ ውስጥ እንዳይገቡ መረጃውን ወደ ታች ያስተላለፍኩት እኔው ነበርኩ። ባሻ ተቀምጦበት በነበረው ጋቢና ደርሼ እሱ መሆኔን ሳረጋግጥ ድንጋጤ ጨመረ። እርምጃዬን ግን ቀጥያለሁ። ደመነፍሴ ሩጥ አላለኝም። በጀመርኩት ያረማመድ ፍጥነት ጉዞዬን ቀጥዬ አንድ መታጠፊያ ላይ ስደርስ አይኔን ጨፍኜ ቆማልኩ። የጥይት ሩምታ በጀርባዬ ላይ ይርከፈከፋል ብዬ ስገምት ምንም አልተፈጠረ። አይኔን ገለጥኩና ዞር ብዬ ወደ ኋላ አየሁ። ምንም ነገር የለም። ባዶ ጨለማ ብቻ። የመኪናው የኋላ መብራት ይበራል። እኔ ላይ አብርቶት የነበረው የፊት የፓውዛ ብርሃን ግን ጠፍቷል። የሁሉ ሲሆን አንድ ደቂቃ እንኳ የሞላ አይመስለኝም። የሆነውን ሁሉ ማመን አቃተኝ። ከዚያ ጉዞዬን ቀጠልኩ፣ ግን አልሮጥኩም። እንዲያውም ፍጥነቴን የቀነስኩ ይመስለኛል። ድንጋጤው ወደ ኋላ ሳይጎትተኝ አልቀረም። ይህ ስሜት ሳይለቀኝ ዋናው መንገድ ቦሌ ማተሚያ ቤት ፊት ለፊት ደረስኩ። ጋዜጦቹ እጄ ላይ ናቸው። በቀይ ቀለም የተጻፈው ዴሞክራሲያ የሚለው ርዕስ በጉልህ ይታያል። በርግጥ ደንዝዤ ነበር። ቶሎ ብዬ ያውም መንገደኞች እያዩኝ የሹራቤን ጠርዝ ከፍ አድርጌ ሆዴ ውስጥ ወሸኩት። ወሎ ሰፈር ከተቃጠርኩት ልጅ ጋር ተገናኘን። ፊቴን አይቶ ምን ሆነሃል አለኝ። በእውነትም በጣም መደንገጤን ያወቅኩት ያን ጊዜ ነበር። ስለ ሁኔታው ስነግረው ከእኔ በላይ ክው ብሎ ቀረ። ወደ ቤቴ ተመልሼ እንዳልገባ ከምክር በላይ አስጠነቀቀኝ። ጋዜጦቹን ሰጥቼውና ምክሩን እንደምቀበል ነግሬው ተለያየን። በመጣውበት መመለስ ስለሌለብኝ በኦሊምፒያ በኩል አድርጌ ወደ ሰፈሬ ተመለስኩ። ጓደኛዬ የመከረኝን ምክር ችላ ብዬ ምንም ሳላመነታ ወደ ቤቴ ገባሁ። ብዙ ብርጭቆ ውሃ ጠጥቼ ተኛሁ። በቅጽበት ድብን ያለ እንቅልፍ ወሰደኝ። ጠዋት ስነሳ የተጫነኝ ሁሉ ለቆኛል። ፍርሃቴና ድንጋጤም እልም ብሎ ጠፍቶ ብቻዬን መሳቅ ጀመርሁ። እራት ስላልበላሁ እርቦኛል። በጠዋት መውጣት ስለነበረብኝ ቁርስ እስኪዘጋጅ መጠበቅ አልቻልኩም። እንጀራ በቢጥቢጣ በልቼ የወጣሁ ይመስለኛል። ሁኔታውን መጀመሪያ ላገኘሁት ልጅ ነገርኩት። ብዙም ስላልገረመው ንድድ አልኩ። ስለ ሻምበል ባሻ አደገኛነትና እሱን በተመለከተም ከበላይ አካል ስሙ እንደተላለፈልን ደጋግሜ አስታወስኩት። በጣም ተዝናንቶ ሊሆን የሚችለው ሁለት ነገር ነው አለኝ። አንደኛ ደርግ ውስጥ ሰርጎ የገባ የኛ ሰው ነው፣ አለበለዚያ ያስከው ወረቀት ለትምህርት ቤት የሚያገለግል የተባዛ ወረቀት መስሎት ይሆናል አለኝ። የኛ ሰው ሊሆን ይችላል ያለኝን የመጀመሪያውን ምክንያት ተቀበልኩት። ሁለተኛውን ግን ሊሆን እንደማይችል ገለጽኩለት። ሁኔታውን በዝርዝር ብነግረውም ነገሩን በጣም ስላቃለለብኝ እንደተናደድኩ ተለያየን። ጉዳዩም በዚያው ተቋጨ። ከዚያ በኋላስ አልተገናኛችሁም? በተደጋጋሚ ተገናኝተናል። የሶስት ቀን ግንኙነታችንን ግን አረሳውም። መጀመሪያ ላይ አይን ላይን የተያየነው ከጥቂት ሳምንት በኋላ ነበር። ሰፈር ውስጥ ጅፕ መኪናውን እያከነፈ ወደ ቤቱ ሲገባ ነበር። ከፊት ለፊቴ ሲመጣ መንገድ ለቀኩለትና ወደ ጥግ እንደመቆም አልኩ። ዞር ብሎ ግን በጣም ትክ ብሎ እያየኝ በጨረፍታ ቀና በያየውት አይኑ ያስፈራል እንደተቆሳተረ አለፈኝ። ከዛም ጊዜ በተመሳሳይ ጋንቲ ሆስፒታል አካባቢ ጅፕ መኪና ላይ የተለመደውን ድግግን መጥረየሳስ ጭኖ አገኘውት። እኔም ሄደው ከመኪናው ፊት ለፊት ባለው አቅጣጫ ነበር አይላይን ተገጣጠም። ሰላም ልለው ፈልጌ ነበር። ፊቱን እንደ ቀድሞ ስለቆሳተረብኝ ዝም ብዬው አለፍኩ። ካለፍኩት በኋላ ከመኪናው የኋላ መስታወት እንደማይ ጥርጥር አልነበረኝም። እኔ ግን አንዴም አልዞርኩ ባሻን። ከዚያም በኋላ ላንዴና ለመጨረሻ ጊዜ ያየሁት ደርግ ጽፈት ቤት በታሰብኩበት ወቅት ነበር። ሌላ ቀን እነግርሃለሁ። የምትጨምርልኝ ካለ አንድ አጋጣሚ ንገረኝ። የኛ የውስጥ አርበኞች ከነበሩት መካከል ብርሃኑ አንደኛው ነው። ከዚህ በፊት ነግሬያለሁ። ጠይምና መካከለኛ ቁመት ያለው በሙያው አናጺ ሲሆን ከወጣትነት ዘለል ያለ እድሜ ነበረው። የድርጅታችን የሴር አባል ያደረጉት የኛው ልጆች ናቸው። በኋላ እንደሰማሁት ቀበሌዎች የቤት ኪራይ አልከፈልክም ብለው ቤቱን ልቀቅ ይሉታል። ሲጨንቀው ለወጣት ማህበር ልጆች ያማከራቸው። ለወጣት ማህበሩ መቋቋም አስተዋጽኦ አድርጎ ስለነበር ቀበሌ ድረስ ሄደው አብዮቱ የመጣው ለጭቆኖች ነው፣ እንዴት ኪራይ መክፈል ስላልቻለ ታባርሩታላችሁ? ቤተሰቡንስ የት ይውሰድ? በማለት ተከራክረው እንዳይባረር ረድተውታል። ለማንኛውም ይህ ሰው ፍጹም ቆራጥና ልበ ሙሉ የነበረ ሲሆን ከፍተኛ የሆነ የፖለቲካ ዝንባሌም ነበረው። ከኔ ጋር የተዋወቅነው በአንድ ቀበሌ የምንኖር ስለነበር ነው። በዋነኝነት የቀረብነው ግን በመንግስት መዋቅር በተለይም በቀበሌ አስተዳደር ውስጥ ኢሃፓ ሰርጎ እንዲገባ ከበላይ ማሳሰቢያ ከተሰጠ በኋላ ነበር። በትምህርት የገፋ ባይሆንም የምንሰጠውን ጋዜጦችና ሌሎች ጽሑፎች በሚገርም ሁኔታና ፍጥነት አንብቦና ተረድቶ ይመጣ ነበር። እንዳሰብነው የቀበሌ ምርጫ ሲደረግ ተሳካልን። እሱ በቀበሌ አብዮት ጥበቃ ሲመረጥ፣ ሌላ አባላችንን ደግሞ ምክትል ሊቀመንበር አድርገን አስመረጥነው። ከዚያ በኋላ ብርሃኑ በቀበሌ ውስጥ የነበረውን ኃላፊነት በመጠቀም በርካታ ግልጋሎት ለድርጅታችን አበርክቷል። ወረቀቶች፣ ስቴንስሎችና ሌላም ዕቃ ከቀበሌው በማውጣት ለድርጅቱ ለግሷል። የቀበሌውንም ምስጢር ይነግረን ነበር። ለድርጅቱ ከተመለመለ በኋላ የነበረው ኃላፊነት በሁለት አቅጣጫ ነበር። አንደኛው በቀበሌ ውስጥ የሴል መሰረታዊ ድርጅት አባል ሲሆን፣ ሌላው ደግሞ በውስጥ አርበኝነት ከኔ ጋር መገናኘት ነበር። ወደ 1969 ዓመተ ምህረት መጨረሻ አካባቢ ብርሃኑ እኔን መሸሽ ጀመረ። በሱ አማካይነት ድርጅታችን ያገኘ የነበረውን እርዳታ ለመስጠት ማመንታት፣ ፍላጎት አለማሳየት፣ በመጨረሻም ፍጹም እንደማይችል ፊት ለፊት ይነግረኝ ጀመር። በመጀመሪያው ብዙም አላሳሰበኝም፣ ምክንያቱም ከአቅሙ በላይ የሆነ ችግር አጋጥሞት ይሆናል ብዬ ነበር። ቀኖችና ሳምንታት እያለፉ ሲሄዱና እኔን በግልጽ መሸሽ ሲጀምር ግን በጣም ተጠራጠርኩ። በመጨረሻ ሁኔታውን ለበላይ አሳወቅኩ። ከሱ የምናገኘው የቀበሌ ምስጢር ስለማይኖር ከሌላ ቀበሌ አማራጭ እንዲፈልግ ሐሳብ አቀረብኩ። ይህ በእንዲህ እንዳለ መንገድ ላይ ፊት ለፊት ስንገናኝ ካንገቱ ጎንበስ በማለት ሰላምታ ከመስጠት ውጭ በእጁ ሊጨብጠኝ አለመፈለጉን በተደጋጋሚ አረጋገጥኩ። ቁርጤን ለማወቅ ከሚሰራበት ሴል በመደበኛው መዋቅራችን አማካይነት ስለ ሁኔታው አስጠየቅኩ። በመደበኛ ስብሰባ ላይ እንደማይገኝ፣ አባላትንም ለማግኘት እንደማይፈልግ መረጃ ደረሰኝ። ሁኔታው ቢያሳስበኝም በግሌ ቅንጣትም ያህል አልፈራሁትም። ያው ውስጡን የምታውቀውን ሰው ትንቀው የለ እዚያ ይመስለኛል። አሁን ሳስበው አጉል ድፍረት ነበር። በተለይ በሜዴይ ሰላማዊ ሰልፍ ላይ አባላቶቻችን ካለቁ በኋላና እዚህ ግባ የማይባል እርዳታ ሳልሰጣት ከአጠገቤ ከተያዘችው ከአይና ለሞዲ ፍርሃትን ብዙም አልፈራውም ነበር። በማንኛውም ሰዓት በሞት እንኳን ግድ ነበረኝም። ምን ሆኖ ነው ግን? መክዳቱ ነው። ምን እንደሆነ ማንም አያውቅም። ክህደት ቢሆን ኖሮ ማድረግ የነበረበት ሳይነቀበት አርፍቶ እኛንም ማስለቀም ነበር። እኔም ይመስለኝ ወይ ካንጃዎች ጋር ተቀላቅሏል አለበለዚያ ደግሞ ከኛ ጋር መስራት አደገኛ ነው ብሎ አስቧል። ለማንኛውም ያባ ሆኖ መቀጠል አልፈለገም። ከብራኑ ጋር የነበረኝን ግንኙነት ካቋረጥኩ በኋላ የታዘዝኩት ቢኖር ከመቼውም ጊዜ በበለጠ በጥበቃ ስራ ላይ በተደጋጋሚ መሰማራቱ ነበር። ጨለምለም ሲል ከሁለትና ሶስት አብዮት ጥበቃዎች ጋር በመሆን ፊቱን በጭምብል ሸፍኖ በዋናው የቦሌ መንገድና በተለይም ቀበሌ 06 18 እና 27 የውስጥ ለውስጥ መንገዶች ላይ በተደጋጋሚ ይታያል። ቀድሞ አብዮት ጠባቂዎችን ከመመደብና ቀበሌ ጽፈት ቤት አካባቢ ከመሆን ውጭ ብዙም ስራ ያልነበረው ሰው በድንገት በሁሉም የጥበቃ እንቅስቃሴዎች ውስጥ ንቁ ተሳታፊ መሆኑን ደረስንበት። ሁኔታው እየከረረ ሲመጣ ለሁሉም መዋቅር አድራሻውና ስሙ ተላለፈ። በተለይ እሱ በሚኖርበት ቀበሌ ላሉ አባላት ከፍተኛ ጥንቃቄ እንዲያደርጉ መልእክት እንዲደርሳቸው ተደረገ። የበታች አካላት አብረውት የሚሰሩት የገመቱት ሆን ብሎ የደርግ ደጋፊ መስሎ ለመታየት የሚያደርገው መስሏቸዋል። ለድርጅታችን ሚስጥር ማቀበል ማቆሙን እኛ ስለምናውቅ አባላት እንዳይዘናጉ ተነገራቸው። በኋላ ላይ ከአባላት አንዱ ኢሃፓን የከዳ መስሎ እንዲገናኘው ተዘይዶም ነበር። እስከማውቀው ድረስ ግን ተግባራዊ አልሆነም። እኔ ከተሰብኩ በኋላ ይህ እቅድ ይሳካ አይሳካ አላውቅም። ለምን ማስጠንቀቂያ አልተሰጠውም? ምን አደረገ ተብሎ ማስጠንቀቂያ ይሰጠዋል? ልጆች ማሳሰር አልጀመረ? እገላለሁ እያለ አልፎከረ? ከኛ ጋር አልሰራም ስላለ ብቻ ማስጠንቀቂያ አይሰጠም? የሚገርመው ብርሃኑ በራሱ ፍላጎት ከኛ መለየቱ መልሶ ራሱን የበለጠ ያስፈራው ይመስለኛል። የራሴን ተሞክሮ ልንገርህ። ቀንም ሆነ ማታ ጭምብል አርጎም ይሁን አይሁን ታጅቦም ሆነ ሳይታጀብ ካገኘሁት እጄን ኪሴ ውስጥ ከትቼ ባንገቴ ሰላምታ ሰጥቼው ሳልደናበርና ሳልፈራ ባጠገቡ አልፋለሁ። ምናልባት ሽጉጥ የሚይዝ ሳይመስለው አይቀርም። ፊት ለፊት አይኔን ከማየት ይልቅ አጠቃላይ እንቅስቃሴንና እጅጄን የሚያይ ነበር የሚመስለኝ። ከኔ ይልቅ ራሱ ይፈራኝ እንደነበር አስባለሁ። ፍርሃት ይለው ነው እንጂ እንደ ማንኛውም 99% በላይ እንደሚሆኑት የድርጅታችን አባላት ለራሴ መከላከያ መሳሪያ ኖሮኝ አያውቅም፣ ሊኖረኝም አይችልም። እንኳን መሳሪያ ሊኖረኝ የመሳሪያ አይነት በቅጡ መለየት አልችልም። ነሐሴ ውስጥ 1969 ዓ.ም ይመስለኛል። ከቤቴ ምሽት ላይ መውጣት ነበረብኝ። በወገቤ ፊትና ኋላ በርካታ የድርጅቱን ወረቀቶች አጭቄያለሁ። የማልፈው በራሱ መኖሪያ ቤት ፊት ለፊት ነበር። ከሁለት አብዮት ጠባቂዎች ጋር ከቤቱ ራቅ ብሎ መታጠፊያ ላይ ቆሞ አገኘሁት። ፍጥነቴን ቀነስ አድርጌ ስጠጋቸው ወደ ጎን ገለል አሉልኝ። ብሬ የተለመደውን አይኑን ብቻ የሚያሳይ ጭምብል አድርጓል። ሌሎቹ መሳሪያቸውን እንደያዙ ፊታቸውን በሻርፕ ሸፍነዋል። ደህና መሻችሁ አልኩና አለፍኳቸው። ትንሽ ከሄድኩ በኋላ ዞር ስል ቆመው ይመለከቱኛል። ያመነቱ መሰለኝ። እስከዛሬም እንደ መሰለኝ ነው። ጉዞዬን ቀጠልኩ። ጉዳይን ከጨረስኩ በኋላ ወደ ቤቴ የተመለስኩት በሄድኩበት ሳይሆን በተቃራኒው የባምቢስ አቅጣጫ ነበር። ከዚያ ጊዜ በኋላ በምሽት አግኝቶኝ አያውቅም። ብዙም ሳይቆይ እኔም ታሰርኩ። እስር ቤትም ሆነ ተፈትቼ እንደሰማሁት እኔን ለመግደል ፈልጎ ነበር አሉ። አድፍጦ ይጠብቀኝ በነበረው ቦታ ሁሉ ሊያገኘኝ ባለመቻሉ አመለጠኝ ይል እንደነበር በወሬ ደረጃ ሰምቻለሁ። ይህ እውነት ከሆነ ደግሞ እግዚአብሔር ጠብቆኝ ነው። ምናልባት በአጋጣሚ ቤቴ በርካታ አቅጣጫዎች ስለነበሩት በገባሁበት አለመውጣቴና በወጣሁበት አለመግባቴ ሳንካ ሳይፈጥርበት አይቀርም። አንተን መግደል ለምን አስፈልገው? የኔ መኖር ሁሉ ጊዜ ስጋት ውስጥ ይከተዋል። በተለይ ኃላፊነቱን ተጠቅሞ ለኔ የሰጣቸው የቀበሌ ምስጢሮች፣ ደብዳቤዎች፣ በወጣት ማህበሩ ጽፈት ቤት የደበቅናቸው የእኛን ልጆች ማወቁ በመንግስት አይን ከፍተኛ ወንጀልና ክህደት ነው። ምህረትም አያሰጠውም። ከዚህ አንጻር እኔን በተለመደው ነጻ እርምጃ ከነ ምስጢሬ መግደል ነበር የሚያዋጣው። ያው አምላኬ ቀኝ አይደለም ብሎ እኔን ቀድሞ በማሰር ከሞት ጠለለኝ። ሰው ያስባል እግዚአብሔር ይፈጽማል ይሏል። ይህ ነው። እሱንም ደርግ ጉዱን አውቆበት ሳይገለው ቀረ። ለነገሩ በእኔ በኩል በተለይ በእስር ላይ ያለው እሱን ለመጉዳት ብዬ ያንን ምስጢር አላወጣውበትም። ወይ ታሪክ! አሁን በህይወት አለ ይያልከኝ ነው? ብርሃኑ በዚያ ክፉ ዘመን ያንደኛው የደርግ አጋር ድርጅት አባል ሆነ አሉ። ቀጥሎም የቀይ ሽብር ተዋናይ ሀብታም የሚላቸው ሰዎች ቤት እየገባ ሳይቀር እያስፈራራ እየበላ እየጠጣ ገንዘብም ይወስድ እንደነበር ይነገራል። የቀይ ሽብር ጥፋት ረገብ እንዳለ ደርግ ብርሃኑን እስር ቤት ይከተዋል። ያው የደርግ ጸባይ የታወቀ ነው። ምናልባት በደርግና በአጋር ፓርቲዎች መካከል በነበረው ሽኩቻ ሊሆን ይችላል። እርግጠኛ አይደለሁም። በኋላም ይፈታል። ኢህአዴግ አዲስ አበባ ሲገባ የሰው ደም ስላለበት ብርሃኑ ይፈለጋል። ግን ጠፋ። እስካሁን እሱን የበላ ጅብ አልጮህም አለ። በቀይ ሽብር ተዋናይነት ሰው በመግደል ተመስክሮበት በአካል ባይገኝም 20 ዓመት እንደተፈረደበት ሰማው። ቢታሰር ኖሮ ይሄኔ ተፈቶ ነበር። የት ይሆን ያለው ያ የቀድሞ ወዳጄ ልበለው ጠላቴ? በነገራችን ላይ ብዙ የጠፉ የቀይ ሽብር ሰዎች አሉ እንዴ? መዓት ያልታሰሩ አሉ። አሁን ደክሞኛል። አስለፈለፍከኝ እኮ። ለዛሬው ይብቃል። ምዕራፍ 11 የስላሴዎች እርግማን። ለኢሃፓ መፍረስ ትልቅ አስተዋጽኦ አድርጓል ስለሚባለው የኢሃፓ የውስጥ ክፍፍል ማወቅ ፈልጌያለሁ። በዚህ መሰረት ስላንጃዎች ጉዳይ የሚያውቀውን በወቅቱም ሆነ በኋላ የተሰማውን ስሜት ጭምር ምን እንደሆነ ጠየቅኩት። ስላንጃዎች ጉዳይ ከማውራቱ በፊት ኢትዮጵያችን የነበረችበትን ሁኔታ ልንገርህ አለና እንዲህ አጫወተኝ። በተለይ በ1969 ዓመተ ምህረት የመጨረሻ ወራት ለሀገራችንም ለድርጅታችንም ሆነ ለተቀናቃኞቻችን ከፍተኛ የውጥረት ወራት ነበሩ። እኛ በውስጣችን አንጃ ተነስቶ ታምሰናል። እዚህም እዚያም መዋቅራችን ይበጣጠሳል። ወዲያው ይቀጠላል፣ እንደገና ይበጠሳል፣ እንደገና ይቀጠላል። ብቁ ለሚባል ሰው ተደራራፊ ኃላፊነት ይሰጣል። አንዱ ሲተካ ሌላው ይያዛል ወይም ይሞታል። በየቀኑ አባላቶቻችን ተጋልጠው ወይ ይጠፋሉ ወይ ይያዛሉ፣ ያለዚያም ይገደላሉ። በድንገት የሚያዙ አባላትን ለመተካት በቀላሉ የሚቻል አልነበረም። የድርጅቱ አሰራር ምስጢራዊ ስለነበር አባላት ሲያዙ ወይም ሲሞቱ ከታች ወይም ከላይ የሚገናኙትን ሰው በፍጥነት ለማወቅ በቀላሉ የሚቻል አልነበረም። እናም የመዋቅር መበጣጠስና ግንኙነት መቆራረጥ የወራት ሳይሆን የቀናት ክስተት ነበር። የመይቴ ዕልቂት እልህ ውስጥ የከተተን አባላት ለድል ሳይሆን ለመሞት የጓጓን እስከሚመስል ድረስ ከጀብደኝነት ባልተናነሰ ጽናት ትግላችንን ቀጥለናል። ለመሞት ጥድፊያ ላይ ነን። እረፍት የለንም። አሁን ሳስበው ምን ስንሰራ እንውል እንደነበር ይገርመኛል። በግሌ ባንድ ቀን እስከ 7 ቀጠሮዎች ድረስ የነበሩኝ ጊዜዎች ነበሩ። ደህንነቱና የከተማ ታጣቂ ቡድኖች እኛን ለማጥፋት እንቀልፋተዋል። የአዲስ አበባ አውራ ጎዳናዎች በታጠቁ ፖሊሶችና ጂፕ ላይ ሆነው በሚንቀሳቀሱ የጦር ሰራዊት አባላት ተወራለች። ደህንነቶች በየጠጋጠጉ ይርመሰመሳሉ። እኛም በየኬክ ቤቱና ሻይ ቤቱ እንርመሰመሳለን። ጠዋት ከቤት ወጥቶ በሰላም መመለስ የድል ጉዳይ ብቻ ነበር። በአዲስ አበባ የጥይት ድምጽ መስማት የተለመደ ነው። በተለይ ሲመሽ የጥይት ድምጽ ካልተሰማ ምን ነው ዛሬ ችግር አለ እንዴ ያስብል ነበር። በዚህ ዓመት በተለይ የክረምት መግቢያ ወራት ጀምሮ ድርቅ የራሱን ገላ ነቦጫጨቅ ጀምሯል። የመይሶንን አባላት ክህደት ፈጽሞባቸው ዋና ዋናዎቹን አስሯቸዋል። ቀሪዎቹ አምልጠዋል። ጥቂቶቹ አዲስ አበባ ውስጥ ተደብቀዋል ተብለው ይታደናሉ። ሌሎቹ ደግሞ ህይወታቸውን ለማዳን ወደ ቀሪዎቹ የአጋር ድርጅቶች ለመቀላቀል ሩጫ ላይ ናቸው። ቀናቸውን የሚጠብቁት ሌሎች አጋር ድርጅቶች በመይሶን መባረር ጮቤ ይረግጣሉ። ልክ እንደኛ ፓርቲና እንደ ደርግ አጋር ድርጅቶች አገራችንም በሶማሌ ወረራና በሌሎች ነፍጥ ባነገቡ አገር በቀል አማጽያን ተወጥራ ጭንቀት ውስጥ ገብታለች። ወራሪው ጦር በብዙ ኪሎ ሜትር የሀገራችን ድንበር ጥሷል። ስለዚህ በየአቅጣጫው የወታደርና የሚሊሻ ምልመላ ተጧጡፏል። ሰራዊቱና የደርግ ቢሮክራሲ የሀገርን ድንበር ለመከላከል ቀን ከሌት ይሰራሉ። ኢትዮጵያ በባሩድ ሽታ ታፍና የጦርነት ድቤ እየመታች ታጓራለች። በእኛ የ1969 ዓመተ ምህረት መጨረሻ ወራት ሁሉም ጭንቅ ላይ ነበር። አገርም መንግስትም ደጋፊም ተቃዋሚም ህዝብም ምድርና ሰማይም። እስቲ የሀፓን ስላመሰው የአንጃዎቻችሁ ጉዳይ ተርክልኝ። የአንጃዎቹን ጉዳይ ከመስማቴ በፊት ምን ሁኔታ ላይ እንደነበርኩ ልንገርህ። አንድ ቀን በድንገት ከወጣት ሊጉ ስራ በተጨማሪ በእኛው ዞን ውስጥ የፓርቲው የሰብ ሪጅን ኮሚቴ አባል ሆኜ እንድሰራ ተነገረኝ። ከወጣት ክንፉ ሙሉ በሙሉ እንድወጣ አልተፈለገም። የፓርቲውን መዋቅር ከሞላ ጎደል የተረጋጋ ሆኖ ነው ያገኘሁት። የሥራው ክብደትም እንዲሁ የወጣት ክንፉን ያህል አልነበረም። የአባላት ብዛትም የተወሰነ ስለነበር በእስሬ ከነበሩት የመሠረታዊ ድርጅት ኮሚቴዎች ጋር ለመስራት የሚከብድ አልነበረም። የፓርቲ መዋቅር ከወጣት ክንፉ ጋር ተመሳሳይነት ስለነበረው ሥራውም አላስቸገረኝም። ብዙም ሳይቆይ ከአዲስ አበባ ውጭ ሄጄ መስራት እችል እንደሆን ተጠየቅኩ። ያለማመንታት ጥያቄውን ተቀበልኩ። ቆይ ቆይ፣ በምን መስፈርት ነው የዋናው ፓርቲ አባል የሆንከው? በወጣት ሊግ ውስጥ ቢበዛ ለአንድ ዓመት ከሰራህ የፓርቲው አባል ትሆናለህ የሚል ሕግ እንደነበር ትዝ ይለኛል። ሆኖም በተለያዩ ምክንያቶች ሕጉ አይተገበርም። እንደዚያ ቢሆን ኖሮ ከወራት በፊት መዛወር ነበረብኝ። በርካታ ስራዎች ያሉት በወጣት ሊግ ውስጥ ስለሆነ የዋናው ፓርቲ አባል መሆን ከቁም ነገር የሚገባ ጉዳይ አልነበረም። በተለይ ጸሐፊዬ አብረው እንድሆን ስለሚፈልግ ወደ ፓርቲው መዛወሬን አልፈለገውም። እንዴት የተነገረኝ ወደ ሰሜን ሸዋ መሰለኝ። በወቅቱ ድርጅታችን የሰሜን ሸዋ መዋቅር የማጠናከር እቅድ ነበረው። ክፍሉ እንደጻፈው በከተማ የሚጋለጡ አባላት እንዲጠለሉበት ካልተቻለም ወደ አሲምባ ለማሻገር አመቺ አካባቢ በመሆኑ ነበር። አካባቢውን ያንጃው የብርሃነ መስቀል ቡድን ቀድሞ ይዞት ስለነበር ይሆናል የቀረሁት፣ ወይም ከእኔ የተሻለ አባል ተገኝቶ ሊሆን ይችላል። ለማንኛውም በየትኛው ምክንያት እንደሆነ አላውቅም። በዚህ ሁኔታ ላይ ያለው ነበር ያንጃውን ታሪክ የሰማሁት። በድርጅታችን በኢሃፓ የተፈጠረው ያንጃ ጉዳይ ሲብላል ላይ ነበረው በበላይ አካል ውስጥ ብቻ ነበር። መሪዎቻችን ጉዳዩን በታችኛው መዋቅር ለነበር ነው ለመግለጽ የምጥ ያህል ሲያስጨንቃቸው ቆይቷል። ያንጃዎች መፈጠር ለአባላት በግልጽ የተነገረው ሁኔታው ከቁጥጥር ውጭ ከወጣ በኋላና በድርጅቱ ላይ አደጋ ማድረስ ከጀመሩ በኋላ ነበር። እውነቱ የተነገረን ባንጃዎች እንዳንጠለፍ ሳይሆን ለመንግስት አሳልፈው እንዳይሰጡን ራሳችንን እንድንጠብቅ ነበር። ስለ ጉዳዩ በግልጽ የሰማሁት ከዞን 3ቱ ከመዝገብ ነበር። ሁለት ያፈነገጡ አባላት ስላሉ በተናጠል እንድትይዛቸው እንፈልጋለን አለኝ። ማፈንገጥ ምን ማለት ነው አልኩት። እውነትም አልገባኝም ነበር። በድርጅታችን ውስጥ አንጃ ተፈጥሯል። የአንጃው መሪዎችም ሃናለ እያለ ድርጅቱ የሚጠራቸው የፓርቲው ፖሊት ቢሮ አባላት ናቸው። እነሱም ከጥቂት ተከታዮቻቸው ጋር ከድርጅቱ ተባረዋል። ሌሎች ሁለት ደግሞ ወደ መንግስት ገብተው በመጠቆም ላይ ናቸው አለኝ። በህይወቴ ከደነገጥኩባቸው ጥቂት አጋጣሚዎች መካከል ያ ቀን አንዱ ነበር። አንጃ የሚለውን ቃል በጽንሰ ሐሳብ ደረጃ አውቀዋለሁ። በቀድሞዋ ሶቪየት ህብረት የሌኒን ፓርቲ በቦልሸቪኮችና ሜንሼቪኮች መካከል የተነሳው መከፋፈል የአንጃ ታሪክ እንደነበር ቀደም ብዬ አንብቤያለሁ። በአንድ ወቅትም በዝርዝር ውይይት አድርገንበታል። አንጃነት በኢሃፓ ሁኔታ ምን እንደሚመስል ስዕሉ አልመጣልህ አለኝ። አንጃ ተፈጠረ ከሚለው ይልቅ የተወሰኑት ወደ ድርግ ገብተው በመጠቆም ላይ ናቸው ያለኝ የበለጠ አስደነገጠኝ። ሁለቱ ቁልፍ ሰዎች ሃናለ ብርሃነ መስቀልና ጌታቸው ማሩ ለመንግስት እጅ ባይሰጡም እጅ ሰጡ የተባሉት ግን ከነሱ በጣም በሚያንስ መዋቅር ውስጥ ይሰሩ የነበሩ ናቸው። እንግዲህ የአደጋውን ስፋት ምን ያህል እንደሆነ ልትረዳው ትችላለህ። ራሴን በእነሱ ቦታ አስቀምጫየሁት። በእኔ አቅም እንኳ ድርጅቱን ብከዳ ምን ያህል አደጋ ላስከትል እንደምችል ታየኝና ማሰቡ ራሱ ዘገነነኝ። የአንጃዎችን ጥያቄ ምን እንደነበር አልጠየቅከውም? ጠይቄዋለሁ። ሶስት የማዕዘን ድንጋይ የሆኑ ጥያቄዎች ነበሯቸው። ደርግ ፋሽስት አይደለም? ከደርግ ጋር ግንባር መፍጠር አለብንና የከተማውን ትግል ማቆም አለብን የሚል እንደሆነ ነገረኝ። በእኔ እምነት ደርግ ፋሽስት ነው አይደለም የሚለው ችግር የለውም። አምባገነን በለው የወታደር መንግስት መለኪያው ስራው ነው። በእርግጥ ፖሊሲ አወቃቀር ላይ ተጽዕኖ ሊያደርግ ይችላል። የሚገርመው የግንባር ጥያቄው ነው። ግንባር ከተፈጠረ የገጠር ትግልስ ለምን ያስፈልጋል ስለው የተምታታባቸው ናቸው አይነት መልስ ሰጠኝ። ከዚያ በኋላ ከልጁ ጋር ዝርዝር አላወራንም። ያንጃን መፈጠር የነገረኝ የተገለሉ አባላትን በተናጠል እየተገናኘው እንድቆይ ብቻ ስለተፈለገ ነበር። ልዩነቱ እዚያ ደረጃ መድረሱን ለአባላት እንዳልናገር በግድምድሞች ነበር ጠቆም ያደረገኝ። ሁለቱን አባላት ስገናኝ ምን ማድረግ እንዳለብኝ አጠር ያለ መመሪያ ሰጠኝ። አንድ ላይ እንዳላገኛቸው የድርጅቱን እንቅስቃሴዎች በምንም አይነት ሁኔታ እንዳልነግራቸውና በማገኛቸው ሰዓት ሁሉ ጥንቃቄ እንዳደርግ ነበር። በየትኛው እርከን ይሰሩ እንደነበር አልነገረኝም። እነሱን የማገኝበትን ኮዶች ከሰጠኝ በኋላ ተለያየን። በሌላ ቀን በተመሳሳይ ቦታ ግን በተለያየ ሰዓት ሁለቱንም በተናጠል አገኘኋቸው። ሁለቱም ከኔ በእድሜ የሚበልጡ ነበሩ። የኔን የኮድ ስምም ሆነ የእነሱን የኮድ ስም አልተለዋወጥንም። በሳምንት አንዴ ይመስለኛል እያገኘኋቸው ቆየው። ስንገናኝ አብሬያቸው የምቆየው በጣም ለአጭር ጊዜ ነው። ከኔ ይጠብቁ የነበረው ከበላይ አካል የሚሰጣቸውን ውሳኔ ለመስማት ብቻ ነበር። አንድም ውሳኔ አልመጣም። ኋላ ላይ አንዱ በራሱ ጊዜ ከኔ ጋር ግንኙነቱን ሲያቆም፣ ሁለተኛው እኔ በመታሰሬ ምክንያት ተለያየን። በቃ ሌላ መጣቀው አንጃ የለም። ሌላ ሶስተኛ ሰውም በወጣት ክንፉ በኩል መሰለኝ በተመሰሰይ ሁኔታ እንደገኘው ተደርጎ ነበር። ጉዳዩን በማላስተውሰው የድርጅቱ ሥራ በ1968 ዓ.ም ለጭር ጊዜ አብረን ሰርተናል። መኮንን ይባላል። እሱም እንደ ሁለቱ በድሜም ሆነ በብስለት የሚበልጠኝ ነበር። መኮንን ከሁለቱ የሚለየው የሚመስለውን ያለ ፍርሃት መናገሩ ነበር። በተፈጥሮው ረጋ ያለ ሰው ነው። ቀጭንና ጢማም ሲሆን ሁሉ ጊዜ ኮት ይለብሳል። ዩኒቨርሲቲ ቀመስ እንደሆነ ገምቻለሁ። ሰፊ ጊዜ ይዤ እንዳወራውና እንድንከራከር በተደጋጋሚ ይጠይቀኝ ነበር። ከዚያም በላይ የድርጅቱን ቅስቀሳ ምን ላይ እንደደረሰ ለማወቅ ከፍተኛ ጥረት ያደርግ ነበር። በዚህ ጉዳይ ግን ከሱ የባስኩ ብልጥ ስለነበርኩ እውነት የሚመስል ግን በጣም የተሳሳተ መረጃ ለማንም እንዳትናገር ይያልኩ ነበር የምሰጠው። በተደጋጋሚ በምን ደረጃ እንደምሰራ ጠይቆኛል። እንዲህ አይነት ጥያቄ ደግሞ እንኳን ለሱ ላንጃው ይቅርና ለተዛማች ሥራ ለምንተዋወቀው ሰው እንኳን የማይነገር የድርጅታችን ዲሲፕሊን ነው። እሱ ግን ይረሳው ይመስላል። ጥያቄው ሲበዛብኝ በቀበሌ ደረጃ የመሰረታዊ ድርጅት ጸሐፊ እንደሆንኩ ነገርኩት። ከት ብሎ ሳቀ። ከ1968 ዓ.ም መጀመሪያ ጀምሮ ኢህአፓ እንደነበርኩ በማስታወስ ያን ሁሉ ጊዜ የቤዚክ አባል ልሆን እንደማልችል በአመክንዮ ወጥሮ ያዘኝ። በጣም እንዲያምነኝ ብዬ ሌላ ውሸት ጨመርኩለት። ደሴ ከተማ ተወልጄ እንዳደግኩና ከዘጠነኛ ክፍል እንዳቋረጥኩ በአርባአራቱ ታቦት ስም በተደጋጋሚ ገለጽኩለት። ይቅር በሉኝ እናንተ ታቦቶች፣ መሀል ላይ ሳያሳምነው አይቀርም። ከደርግ ጋር ግንባር በመፍጠር በተለይ የከተማውን ትግል ማቆም እንዳለብን ሲያስረዳኝ በስሜት ነበር። ኢህአፓ ከደርግ ጋር እንዴት ግንባር ሊፈጥር እንደሚችል ግን ሊያሳምነኝ አልቻለም። አጋር ድርጅቶቹን በየተራ እያደፈጠ የሚያጠፋ መንግስት አምነን እንዴት ትጥቅ እንደምንፈታ የሚያሳምን መልስ አልነበረውም። ባለውለታዎቹን የመይሰውንን ሰዎችና ቁልፍ የደርግ አባላትን በየተራ እየቀነጠሰ ከሚገኝ መንግስት ጋር በምን ስሌት ከኢህአፓ ጋር ግንባር ፈጥሮ ሰላም ሊያመጣ እንደሚችል እንደማይገባኝ እየደጋገምኩ ነገርኩት። ደርግ ፋሽስት አይደለም፣ እንዲያውም ጭራቅ እንዲሆን ገፋፍተነዋል አይነት መከራከሪያና እምነትም ነበረው። ይህ ለኔ እንኳን ያኔ አሁንም ድረስ በጭራሽ የሚዋጥ አይደለም። ደርግ ከመነሻው ገዳይ እንደነበር፣ ያን ሁሉ ባለስልጣን ያለ ፍርድ እንደገደለ፣ ኢህአፓ አንድም ጥይት ሳይተኩስ ከ1967 ዓ.ም ጀምሮ የገደላቸውን ዘማቾችን የሰራተኛ የመምህራንና የተማሪ ማህበር አባላትን እየጠቀስኩ ላስረዳው ሞከርኩ። አልገባ ቢለው በ1968 ዓ.ም በጋራ የምናውቃቸውን የተገደሉ የድርጅታችንን አባላት ቆጠርኩለት። በ1969 ዓ.ም መስከረም ደርግ ኢህአፓን ለማጥፋት ያቀደውን በመገናኛ ብዙሃን በይፋ ማወጁን አስታወስኩት። ቢሆንም ቢሆኑም እያለ ውይይታችንን ወደ ዜሮ በማውረድ አታካች ሲያደርግብኝ ከረመ። ከዛሬ ጀምሮ በዚህ ርዕስ ዙሪያ እንዳታነጋግረኝ ብዬ እስከምናገር ድረስ ትዕግስቴን ተፈታተነው። ምዕራፍ 12 የማይቀረው ስለ ኢህአፓ ህይወቱ እስካሁን ያለው እንደሚበቃና ኢህአፓነቱ ስለተጠነቀቀበት ክስተትና ስለ ውጤቱ እንዲነግረኝ ተስማማን። በዚህም መሰረት ማለቂያ ያለው የማይመስለውን ታሪክ አጫወተኝ። ቀኑ 1970 ዓመተ ምህረት መስከረም 6 ነው። እንደተለመደው በጧት ነው የወጣሁት። ባልተለመደ ሁኔታ የነበረኝ ሁለት ቀጠሮ ብቻ ነበር፣ አንዱ ጧት፣ ሌላኛው ከሰዓት። የጧቱ ቀጠሮ ጋንዲ ሆስፒታል አካባቢ በፓርቲው መዋቅር በኩል ሲሆን ከሰዓቱ ደግሞ በወጣት ክንፍስት ከመሰራባቸው ኮሚቴ ነበር። ጠዋት ላይ ያገኘሁት ልጅ ጻፊያችን ነበር። ስቴዲየም ስር ስታዲየም ሚኒ የምትባል አንድ ካፌ ውስጥ ነው የቆየነው። ስንለያይ ሁለት ሶስት የሚሆኑ የድርጅቱ ጋዜጦች ሶስት አባላት የሚገናኙበት ኮዶችና ይዘቱን የረሳሁት የፓርቲ ፋይሎች ተቀብየው ነበር። ከሶስቱ ኮዶች ሁለቱ በመንግስት የሚፈለጉ ከሌላ አባል ጋር የሚገናኙ ልጆች የተዘጋጀ ሲሆን ሶስተኛው አሁን ለዘነጋሁት የድርጅቱ ሥራ እኔ እንዳገኘው ለተፈለገ ልጅ የተዘጋጀ ነበር። ከጻፌ ጋር ከተለያየን በኋላ የከሰዓት ቀጠሮ እስኪደርስ ድረስ ሰፊ ጊዜ ነበረኝ። ስለዚህ የያዝኳቸውን ወረቀቶች ለማስቀመጥና ምሳ ለመብላት ወደ ቤቴ መንገድ ጀመርኩ። ከስታዲየም ወደ ኦሊምፒያ የተጓዝኩት በግሬ ነው። ጠዋት ከቤት የወጣሁት በግሪክ ክለብ በሚያወጣው የውስጥ መንገድ ስለነበር ለመመለስ ያሰብኩት በዋናው የሰፈሬ መግቢያ ነበር። ኦሊምፒያ መታጠፊያ ላይ የአውቶቡስ ማቆሚያ ነበር። አጠገቡ ደግሞ እስከ ቅርብ ጊዜ ድረስ የነበረ አንድ ቪላ ቤት ነበር። የቤቱ አጥር ባጭር ግንብ የታጠረ ስለነበር ብዙ ሰዎች ግንቡ ላይ አረፍ ብለው ወጪ ወራጁን የሚያዩበት ነው። ያን ዕለት ሁለት የሰፈሬ ልጆች፣ አንዱ የወጣት ክንፍ አባል ኤልያስና አንድ ሌላ ልጅ ቁጭ ብለው አገኘዋቸው። ሰላም ብያቸው አጠገባቸው አረፋል። ጊዜ ስለነበረኝ የባጤ ቆጡን ስናወራ ቆየን። የምሳ ሰዓት አካባቢ ስለነበር ወደ ቤታችን ለመሄድ እኔ መሃል ሆኜ የሰፈራችንን የውስጥ መንገድ ያዝን። በግምት 150 ሜትር ላይ አንድ የቤት መኪና ከፊት ለፊታችን መጣ፣ አጠገባችን ቆመች። በቅጽበት ሽጉጥ የያዙ ሁለት ሰዎች ከመኪናው ላይ ወረዱ። አንዱ ወደ እኔ በመጠጋት ሽጉጡን ደረቴ ላይ አነጣጥሮ ሲቆም፣ ሁለተኛው በሽጉጥ ሽፋን በመስጠት የመኪናዋን የኋላ በር ከፈተ። ከዚያም እኔን ነጥለው እንድገባ አስገደዱኝ። ይህ ሁሉ የሆነው በጥቂት ሰኮንድ ውስጥ ነው። ሰዎቹ በጣም የሰለጠኑና የሚያጠምቱትን ሰው በቅጽበት አፍነው በመውሰድ የተካኑ ነበሩ። በጥቂት ሰከንዶች ውስጥ መኪናዋ ተንቀሳቅሳ በረረች። እስካሁን ድረስ ህልም ይመስለኛል። ያንን ክስተትና እንደ ህልም የነበረውንም የአፈና ትርኢት መፈጸሙን የተረዳሁት መኪናዋ በብርሃን ፍጥረት ተጉዛ ከደቂቃ በፊት ተቀምጠንበት የነበረው ዋናው የቦሌ መንገድ ላይ ስትደርስ ነበር። እዚያ ስንደርስ አእምሮዬ በትክክል ማሰብ ጀመረ። አጠገቤ የነበረው የደህንነት ሰው እጄን ወደፊት አድርጎ በካቴና አሰረኝ። አፋኞቼ ሶስት መሆናቸውን አየሁ። ምዕራፉ እንደተዘጋ ገባኝ። ከሸሚዜ ስር ሆዴ ላይ የታጨቀው የድርጅቱ ፋይሎችና ጋዜጦች፣ ሸሚዝ ኪሴ ውስጥ ያሉት ሶስት ኮዶች እየተከታተሉ በአእምሮዬ መጡ። መኪናዋ ወደ መስቀል አደባባይ በከፍተኛ ፍጥነት በረረች። ሶስቱም የደህንነት ሰዎች ጸጥ ብለዋል። ፍላሚንጎ ከመድረሳችን በፊት በእኔ በኩል የነበረውን የመኪናውን በር ገልመጥ ብያየሁት፣ የበሩ እጀታ የት ጋ እንደነበር ለየሁ። በሩ ስላልተቆለፈ እንደ ንፋስ ተስፈንጥሬ መውደቅ እንደምችል ሙሉ እምነት ነበረኝ። ይህን ለማድረግ ደግሞ ተደራቢ መኪና ሲመጣ ትክክለኛው ቅጽበት እንደሆነ አሰብኩ። ለዚያ ደግሞ ቅንጣትም ያህል ፍርሃትም ሆነ ማመንታት አልነበረኝም። ያ የድፍረት ሐሳብ የመነጨው የተለየው ጀግና ሆኜ አይደለም፣ የወደፊቱን በመፍራት እንጂ። አሁን ካልሞትኩ ብዙ ሳልቆይ እሞታለሁ። አሟሟቴ ደግሞ አስከፊ እንደሚሆን ጥርጥር የለውም። ተገርፌ ተሰቃይቼ እንደ ውሻ ሬሳ የትም በመጣል ይሆናል። ስቃዩን ካልቻልኩትም ከመሞቴ በፊት እኒያ ልጆች ላይ ለመጠቆም እገደድ ይሆናል። ያ ደግሞ ከሞትም በላይ አስከፊው ሞት ነው። ቀደም ብለው በደርግ እጅ የወደቁት ልጆች ብዙ ናቸው። ለምሳሌ አባይነህ፣ አቤና አይን ዓለም ተገርፈዋል፣ ተሰቃይተዋል። ያም ሆኖ መጠቆም ሲችሉ እኔን ጨምሮ ማንም ላይ አልጠቆሙም። ታዲያ እኔስ ማን ነኝ? ያ ወቅት ድርጅታችን ብዙ ጉዳት ቢደርስበትም ጠንካራ ነበር። ማቅራችንም እንዳለ ነው። ስለዚህ ራስን ማጥፋት ለኢሃፓ ልጆች አዲስ አልነበረም። እናም በዚያች ሰዓት ሞቴን ማቀዴ ሊገርም አይገባም። ቀንና ሌሊት ያለረፍት የታገልኩለትን ድርጅትና ያመንኩበት ዓላማ ለአንዴና ለመጨረሻ ጊዜ ልለየው ግድ ሆነ። በዚያች ሰዓት በወቅቱ ጠላቶቼ እጅ ወድቄያለሁ። ውድቀቴ ግን በክብር እንዲሆን ግድ ነበር። ግድ የሚያደርገው ደግሞ እምነቴ ነበር። በወደቁት ጓዶች ፋና እንል እንደነበረው ውሳኔን በተግባር ለመተርጎም የመጨረሻው ሰከንድ ላይ እንደደረስኩ መኪናዋ መስቀል አደባባይ ደረሰች። ፍጥነቷን በመቀነስም እንደመቆም አለች። ሹፌሩ በግራና ቀኝ ለሚመጡት መኪናዎች ቅድሚያ ሰጥቶ አቅጣጫውን ወደ 4 ኪሎ በማድረግ ማሽከርከር ቀጠለ። ሆኖም እስጢፋኖስ ቤተክርስቲያን ፊት ለፊት ሲደርስ የመኪናዋ ፍጥነት በጣም ቀነሰ። በራሳቸው ሐሳብ ተውጠው ቃል ሳይተነፍሱ የነበሩት ሶስቱ ደህንነቶችም ጨዋታ ጀመሩ። ዋናው ተዋናይ ጋቢና የተቀመጠው ሰው ነበር። አንዴ ሹፌሩን፣ ሌላ ጊዜ ደግሞ በግማሽ ወደ ኋላ በመዞር አጠገቤ የተቀመጠውን ሌላውን የደህንነት አባል እየተመለከተው ወሬውን መጠረቅ ጀመረ። ሙሉ በሙሉ እኔን ረሱኝ። ከተያዝኩበት ቦታ እስከ መስቀል አደባባይ በአደገኛ ፍጥነት የበረሩት ከአካባቢው ለመራቅ ይመስለኛል። ተልኳቸውን ከፈጸሙበት አካባቢ በፍጥነት መራቅ የሙያቸው ስነ ምግባር ይሆናል። ያም ቢሆን የተቆራረፉ ይመስል ለምን ጸጥ አሉ? እስጢፋኖስ ቤተክርስቲያን ሲደርሱ ነው ማውራት የጀመሩት። ቀደም ብለው ስጋት ላይ እንደነበሩ ማንም ሰው መረዳት ይችላል። ምድረ ቦቅቧቃ! ከዚህ በኋላ ከመኪናው ላይ ለመውደቅ 100% ሊሳካልኝ እንደሚችል ባረጋግጥም የመኪናዋ የዝግታ ጉዞ ራሴን ለጉዳት አሳልፎ ከመስጠት ውጭ ሕይወቴን ሊያጠፋ እንደማይችል አወቅ። መኪናው ከአሁን አሁን ፍጥነቱን ይጨምራል ብዬ ስጠብቅ በቀስታ በመጓዝ ዳገቱን ጨረስ። ትረፊ ያላት ነፍስ ሆነችና ያለማመንታት ልወስድ የነበረው ራስ የማጥፋት እቅድ ከሸፈ። ሆኖም ወደ 4 ኪሎ መጓዝ ስንጀምር ሞቴ በእነሱ እጅ እንደሆነ ገባኝ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ለናምሽ
ነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ